ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የሰኞ ምሽት ዝግጅታችን አሁን ጀመረ። በአማራ ክልል ውስጥ በኢትዮጵያ መንግስት ኃይሎች እየደረሰ ነው የተባለን የሰብአዊ መብት ረገጣ ለመቃወም የተጠራ ሰላማዊ ሰልፍ በትላንትናው ዕለት በአሜሪካ ፕሬዚዳንት መኖሪያ ዋይት ሀውስ ፊት ለፊት ተከናውኗል። ለመጪው አፍሪካ ኮሚሽን ዋና ጸሐፊ ምርጫም የምረጡ ቅስቀሳ ተጀምሯል። ለቀድሞ ጦር አካል ጉዳተኞች መቀለ ላይ ቦታ ለመስጠት የቀረበው ቅድ ተቃውሞ ገጠመው የሚሉት በምሽቱ ካሉ ዜናዎቻችን መካከል ናቸው። ሰኞ ህዳር 2 2017 ዓ.ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አመሻችኋል። የምሽቱ የአሜሪካ ድምፅ ዝግጅታችን ጀምሯል። አስማማየ ነው እያስተናገድኳችሁ እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር አብሬ ቆያለሁ። ለዓለም ዜናዎቹ ስመኝሽ ቆየ እዚህ አብራኛለች። የስቱዲዮ ቅንብሩን ደግሞ ንጉሴ ታምሬ ይመራልናል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን ከእኛ ጋር አብራችሁን አምሹ። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። ስመኝ ትጠብቀናለች።
በድጋሚ እንደምናመሻችሁ፣ የምሽቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል የቆቦ ከተማ የብልጽግና ጽህፈት ቤት ኃላፊ በታጣቂዎች መገደላቸውን የአካባቢው ሰዎች ገለጹ፣ ሶማሌላንድ ፕሬዝዳንታዊ ምርጫ ልታካሄድ ነው፣ እንዲሁም በእስር ላይ የሚገኘው ኤርትራዊ ስዊድናዊ ጋዜጠኛ ተሸለመ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በአማራ ክልል ሰሜን ወሎ ዞን የቆቦ ከተማ አስተዳደር የብልጽግና ጽህፈት ቤት ኃላፊ አቶ ደርቤ በለጠ ትላንት ጥቅምት 30 ቀን 2017 ዓ.ም ማንነታቸው ባልታወቁ ታጣቂዎች መገደላቸውን በአካባቢው ነበር ያሉ ነዋሪዎች ለአሜሪካ ድምጽ ገለጹ። በአካባቢው ላይ በጥርስ መፋቂያ ንግድ ላይ ተሰማርቶ የነበረ አንድ ወጣት በወቅቱ በደረሰበት ጉዳት ምክንያት ዛሬ ህይወቱ ማለፉንም ነዋሪዎቹ ተናግረዋል። የሰሜን ወሎ ዞን ብልጽግና ጽህፈት ቤት ኃላፊ በአቶ ደርቤ መገደል ማዘናቸውን በፌስቡክ ገጻቸው ላይ አስፍረዋል። ለግድያው እስካሁን በይፋ ኃላፊነት የወሰደ አካል የለም። መስፍን አራጌ ዝርዝር አለው።
በአማራ ክልል ሰሜን ወሎ ዞን የቆቦ ከተማ አስተዳደር የብልጽግና ጽህፈት ቤት ኃላፊ አቶ ደርቤ በለጠ ትናንት ጥቅምት 30 ቀን 2017 ዓ.ም ቆቦ ከተማ ጠዋት 3 ሰዓት አካባቢ ላይ ሚካኤል ሰለሞን በተባለ ሆቴል ግቢ ውስጥ ከሌሎች ሰዎች ጋር ተቀምጠው እየተስተናገዱ ባለበት ወቅት ታጣቂዎች በከፈቱት ተኩስ መገደላቸውን በአካባቢው እንደነበሩና ስማቸው በደህንነት ስጋት እንዳይገለጽ የጠየቁ ነዋሪዎች ተናገሩ። በሰዓቱ የተኩስ ድምፅ ሰምተው ወደ ቦታው ሲሄዱ ሰዎች በጥይት ተመተው ወድቀው መመልከታቸውን ስማቸው እንዳይጠቀስ ከጠየቁት መካከል አንዱ ተናግረዋል።
ስንጠጋ ሁለት ሰው ወድቀው አይቻለሁ ባየሁት መሰረት። በኋላ ስናጣራና ፊታቸውን ስናይ አንዱ የከተማው ብልጽግና ኃላፊ ነው።
በዕለቱ በተፈጸመው ጥቃት በተጨማሪም ከተገደሉት የጽህፈት ቤቱ ኃላፊ ጋር የነበሩ ሰዎች መጎዳታቸውን ገልጸዋል።
መፋቂያም አዞር ላይ ምጫሌ ነው። እሱም ቢሆን እንዲሁ ደምቶ ወድቆ አይተናል። ከሱ ጎን ለጎን አብረው እዛ ሆቴል ላይ የነበሩ የቆሰሉ ሁለት ልጆች እንዳሉ ሰምቻለሁ። እነማን እንዲሆኑ እንኳን አላወቅኩም። ምን ላይ ደረጃ ላይ እንዳሉ አላወቅኩም። ይህ ብልጽግና ኃላፊ የተባለው ወዲያው ነው የሞተው። እኛው መፋቂያ የሚያዞረው ህፃን ልጅ አልኩ ድንገት አካባቢ ላይ ስለተገኘ እሱም ወድቆ ነበር። ማታ በህክምና ሲረዳ ቆይቶ ማታ እንደሞተ ሰምቻለሁ።
ስማችሁ እንዳይጠቀስ ድምጽ ቸውም እንዳይተላለፍ የጠየቁ የቆቦ ሆስፒታል ባልደረባ የተጎዱ ሰዎች ሆስፒታላቸው ውስጥ እንደሚገኙ ገልጸው ተጎጂዎቹ ያሉበትን ሁኔታ ግን እንደማያውቁ ጠቁመዋል። በጉዳዩ ላይ ከአካባቢው ባለስልጣናትና ፖሊስ መረጃን ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ የዞኑ ብልጽግና ጽህፈት ቤት ኃላፊ ከድር ሙስጠፋ በማህበራዊ ትስስር ገጻቸው ባሰፈሩት የሐዘን መግለጫ ጥቃቱ ለአማራ ህዝብ እንታገላለን በሚሉ ጽንፈኞች እየተፈጸመ ነው ብለዋል። በአካባቢው ይንቀሳቀሳሉ ከተባሉ የፋኖ አመራሮች መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
በህወሓት አመራሮች መካከል የተፈጠረው አለመግባባት በውይይት እንደሚቋጭ በመሪዎቹ መካከል ቃል መገባቱ በክልል ከሚገኙ ሊቃነ ጳጳሳት ከተነገረ ከ10 ቀናት በኋላ ጊዜያዊ አስተዳደሩ በነ ዶክተር ደብረጽዮን የሚመራውን ቡድን ይፋዊ መፈንቅለ መንግስት እያካሄደ ነው ሲል ከሷል። አስተዳደሩ ትላንት ባወጣው መግለጫ በአስተዳደሩ ስር የሚገኙት የፓርቲው አመራሮች ያለ ቅድመ ሁኔታ ችግሮችን በሰላማዊ መንገድ ለመፍታት በውይይት ዝግጁ መሆናቸውን ገልጿል። በመግለጫው ላይ በነ ዶክተር ደብረጽዮን ገብረ ሚካኤል በኩል ምላሽ ለማግኘት በስልክና በአካል ያደረግነው ሙከራ አልተሳካም። ሙልጌታ ጽባ ዝርዝሩ አለው።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጽፈት ቤት ትላንት ህዳር 1 ቀን 2017 ዓ.ም ባወጣው መግለጫ በቀድሞ የትግራይ ክልል ፕሬዝደንትና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራ ቡድን የመንግስት ስራዎችን ከማደናቀፍ አልፎ ይፋዊ መፈንቅለ በመፈጸም በክልሉ ስርዓት አልበኝነት በማስፋፋት ላይ ነው ሲል ክስ አሰምቷል። አስተዳደሩ ባወጣው በዚህ መግለጫ ጦርነቱን ለማስቆም ፕሪቶሪያ ላይ ከተፈረመ ስምምነት በኋላ የህዝቡን ጥያቄ ለመመለስ እየተደረገ ነበር ያለው ጥረት በህወሓት አመራሮች መካከል የተፈጠረው አለመግባባት እንቅፋት መፍጠሩን ጠቁሟል። ጊዜያዊ አስተዳደሩ በሂደቱ ላይ መሰናክል ፈጥረው ስራዬን አደናቅፏል ያላቸው የነ ዶክተር ደብረጽዮን ቡድን በመቀለ ከተማ ሰሜን ምዕራብና ማዕከላዊ ዞኖች በመንቀሳቀስ ቅስቀሳ እያደረጉ ነው ሲል በአስረጅነት ጠቅሷል። ቡድኑ ከትግራይ ሰራዊት አመራሮች ጋር መግባባት ላይ መድረሳቸውና ከላይ እስከታች የመንግስት መዋቅሩን ለመቆጣጠር መጨረሳቸውን በመግለጽ ህዝቡን በማደናገር ላይ ናቸው ሲል ጊዜያዊ አስተዳደሩ በመግለጫው ክስ አሰምቷል። ጊዜያዊ አስተዳደሩን ይህን መግለጫው ያወጣው በትግራይ ክልል በቅርቡ የራሳቸው ሲነዶስ የመሰረቱት ሊቃነ ጳጳሳት በህወሓት አመራሮች መካከል የተፈጠረው ልዩነት ለመፍታት የክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ፊት ለፊት እንዲገናኙ ማድረጋቸው ከገለጹ ከአስር ቀናት በኋላ ነው። ፖለቲከኞቹ በቅርብ ተገናኝተው እንደሚወያዩ ሊቀ ጳጳሳቱ ገልጸው ነበር። ዛሬ በወጣው መግለጫ ላይ በነ ዶክተር ደብረጽዮን ገብረ ሚካኤል ወገን ምላሽ ለማግኘት በስልክና በአካል ያደረግነው ሙከራ አልተሳካም። አስተዳደሩ ትላንት ባወጣው መግለጫ በአስተዳደሩ ስር የሚገኙት የፓርቲው አመራሮች ያለ ቅድመ ሁኔታ ችግሮችን በሰላማዊ መንገድ ለመፍታት ውይይት ዝግጁ መሆናቸው ገልጾ የሚደረገው ውይይት ግን ችግሮች በሰላማዊ መንገድ ለማጥበብና ለመፍታት እንጂ የስልጣን ክፍፍል ለማድረግ አይደለም ሲል አስታውቋል። በሌላ በኩል 7 የሲቪል ማህበረሰብ ተቋማት በክልሉ ጉዳይ ለሁለት ቀናት ውይይት ማድረጋቸው ገልጸው ትላንት ለሀገር ውስጥ መገናኛ ብዙሃን በሰጡትና አቶ ዳንኤል ነጋሽ በተባሉ ግለሰብ አማካኝነት በተነበበው መግለጫ በሁለቱ የህወሓት ቡድኖች መካከል የተፈጠረው ክፍፍልና ውጥረት በፕሪቶሪያው ስምምነት ትግበራ ላይ እንቅፋት እየፈጠረ ነው ብለዋል።
ውሽጣዊ ሓድነት ህዝብና ዘላሕልሕ መንግስታዊ ማህበራት በአግባቡ ከይሰርሑ
የህዝባችን አንድነትን የሚያላላ የመንግስት መዋቅር በሚገባ እንዳይሰራ የሚያደርግና የትግራይን አቅሞች የሚበትን ነው። ይህን ለመፍታት የእኛ ጥምረት የተለየ ጥረት ሲያደርግ ቆይቷል። አሁንም ከሌሎች የሚመለከታቸው አካላት ጋር በመሆን ጥረታችንን እንቀጥላለን።
የሲቪል ማህበረሰብ ተቋማቱ ልዩነቱ በፓርቲው አሰራር እንዲፈታ የጠየቁ ሲሆን አመራሮቹ ከማን አለብኝነት ተላቀው ህዝቡ ወደ ሌላ ቀውስ እንዳይገባ ሊሰሩ ይገባል ብለዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
ከሶማሊያ ተገንጥላ በራስ ገዝ አስተዳደር የምትመራውና በዲፕሎማሲያዊ ውጥረት ውስጥ የምትገኘው ሶማሊላንድ በመጪው ረቡዕ ፕሬዝዳንታዊ ምርጫ ታካሂዳለች። እንደ አውሮፓውያን አቆጣጠር ከ1991 ጀምሮ ራሷን እንደ ነጻ ሀገር የምትቆጥረው ሶማሊላንድ የራሷ ገንዘብ፣ ፓስፖርትና የጦር ሰራዊት ቢኖራትም እስካሁን ከዓለም ሀገራት እውቅና አላገኘችም። አሁን ደግሞ በሶማሊያና በኢትዮጵያ መካከል ለተነሳው ከፍተኛ ውዝግብ ምክንያት የሆነች ሲሆን አለመረጋጋት በሰፈነበት ቀጠና ግጭት ሊቀሰቀስ ይችላል የሚል ዓለም አቀፍ ስጋት ፈጥሯል። የሶማሊያ ፕሬዝዳንት ሙሴ ቢሂ በጥር ወር ከኢትዮጵያ ጋር በተፈራረሙት ስምምነት 20 ኪሎ ሜትር እርዝመት ያለው የቀይ ባህር ዳርቻ የባህር በር ለሌላት ኢትዮጵያ ለመስጠት ቃል የገቡ ሲሆን በምትኩ ኢትዮጵያ ለሶማሌላንድ እውቅና እንደምትሰጥ ተናግረዋል። የቡሂ ተፎካካሪ ሆኖ የቀረቡት ፕሬዝዳንታዊ እጩዎች አብድራህማን ሞሐመድ አብዱላሂና ፋይሳል አሊ ዋራቤ መግባቢያ ሰነዱ ላይ ቅሬታ ባያቀርቡም ቡሂ ሶማሌላንድ ውስጥ መከፋፈል በመፍጠር በግጭትና በዋጋ ንረት ይከሷቸዋል። የዩናይትድ ስቴትስ ተመራጭ ፕሬዝዳንት ዶናልድ ትራምፕ ሪፐብሊካን ፓርቲን ወክለው በዩናይትድ ስቴትስ ምክር ቤት የሚያገለግሉትን ኤሊዝ ስቴፋኒክን የተባበሩት መንግስታት ድርጅት አምባሳደር አድርገው መሾማቸውን አስታወቁ። ዶናልድ ትራምፕ ዛሬ ሰኞ ለሮይተርስ በላኩት መግለጫ ኤሊዝ ስቴፋኒክ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሆነው እንዲያገለግሉ በመሾሜ ክብር ይሰማኛል፣ ኤሊዝ በጣም ጠንካራና ብልህ የአሜሪካ ተፋላሚ ናቸው ብለዋል። ኒውዮርክን ወክለው በህዝብ ተወካዮች ምክር ቤት ተመረጡትና በምክር ቤቱ የሪፐብሊካን ኮንፈረንስ ሊቀመንበር የሆኑት ስቴፋኒክ ጠንካራ የትራምፕ አጋር ሲሆኑ ሹመቱን አስመልክቶ አስተያየት እንዲሰጡ ወዲያው ማግኘት አልተቻለም። ትራምፕ ቅዳሜ ዕለት በሰጡት መግለጫ በሪፐብሊካን ፓርቲ ለፕሬዝዳንት እጩነት ተፎካካሪያቸው የነበሩትን ኒኪ ሄሊና የቀድሞ የውጭ ጉዳይ ሚኒስትራቸው የነበሩትን ማይክ ፖምፔዮ በአዲሱ አስተዳደራቸው እንደማያካትቱ አስታውቀው ነበር። ሄሊ በቀደመው የትራምፕ አስተዳደር በመንግስታቱ ድርጅት የአሜሪካ አምባሳደር ሆነው አገልግለዋል። ትራምፕ እንደ አውሮፓውያን አቆጣጠር በጥር 2025 ዓ.ም ቃለ መሐላ ፈጽመው ስልጣን ከመረከባቸው በፊት አስተዳደራቸው ውስጥ የሚያገለግሉ ሰዎችን ለመሾም እጩ ሆነው የቀረቡ ሰዎችን እያነጋገሩ ሲሆን፣ በዚህም መሰረት ቅዳሜ ዕለት የገንዘብ ሚኒስትር ሊሆኑ ይችላሉ ተብለው ከታጩት ከታዋቂው ባለሀብት ስኮት ቤሰንት ጋር ተገናኝተው ተነጋግረዋል። በመጨረሻም ኤርትራ ውስጥ ከ23 ዓመታት በላይ ያለምንም ክስ ታስሮ የሚገኘውና የስዊድን ዜግነት ያለው ትውልደ ኤርትራዊ ጋዜጠኛ ዳዊት ይስሐቅ ሀሳብን በነጻነት ለመግለጽ መብት ላደረገው ትግል ዛሬ ሰኞ ተሸላሚ ሆኗል። እንደ አውሮፓውያን አቆጣጠር በመስከረም 2001 ዓ.ም የኤርትራ መንግስት ባካሄደው ዘመቻ ከፍተኛ የካቢኔ ሚኒስትሮችን የፓርላማ አባላትንና ነጻ ጋዜጠኞችን ጨምሮ መንግስት ካሰራቸው ከ24 በላይ ሰዎች መካከል ዳዊት አንዱ ነበር። ሽልማቱን የሰጠው ኤድልስታም የተሰኘው ተቋም ሽልማቱን አስመልክቶ ባወጣው መግለጫ ዳዊት ኤድልስታም የተሰኘውን ሽልማት ያገኘው ሀሳብን በነጻነት ለመግለጽ መብት፣ ለግለሰባዊነትና ለሰብአዊ መብት ጥበቃ በመቆም ላደረገው የላቁ አስተዋጽኦና ጽናት መሆኑን አስታውቋል። ኤርትራ እስካሁን በዳዊት ዙሪያ እስር ዙሪያ ምላሽ ሰጥታ የማታውቅ ሲሆን ምናልባትም በህይወት ላይኖር ይችላል የሚል ስጋት አለ። በህይወት ካለ ግን አሁን የ60 ዓመት ዕድሜ ይኖረዋል። ሽልማቱን ሴት ልጁ ቤተልሔም ይስሐቅ ዳዊትን ወክላ በመጪው ሳምንት ስቶክሆልም ውስጥ በሚካሄድ ስነ ስርዓት ትቀበላለች። አድማጮች፣ ለሰዓቱ የያዝናቸው ዓለም አቀፍ ዜናዎች ይህን ይመስሉ ነበር። ለቀሪዎቹ መሰናዷችን ወደ አስማማው ልመልሳችሁ።
ስመኝሽ ለዓለም ዜናዎች አመሰግናለሁ። አድማጮቻችን የተካተላችሁ የምትገኙት የዛሬ ህዳር 2017 ዓ.ም የሰኞ ምሽት የአሜሪካን ድምፅ ዝግጅታችን ነው። ያስተናግድኳችሁ ያለሁት አስማማየ ነው ነኝ። በምሽቱ የስቱዲዮ ቅንብሩን እየመራ ለሚገኘው ንጉሴ ታምሬ ነው። በምሽቱን ዝግጅት ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ አሳ ድረስ ከእኛ ጋር አብራችሁ እንድትሆኑ በድጋሚ ጋብዛለሁ። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። በአማራ ክልል ውስጥ በኢትዮጵያ መንግስት ኃይሎች እየደረሰን የተባለ የሰብአዊ መብት ረገጣን ለመቃወም የጠራ ሰላማዊ ሰልፍ በትናንትናው ዕለት ከአሜሪካ ፕሬዚዳንት መኖሪያ ዋይት ሀውስ ፊት ለፊት ተከናውኗል። አድማጮቻችንና ተመልካቾቻችን የዚህን ዜና ዝርዝር እንደደረሰን ወደ እናንተ የምናቀርብ ይሆናል። በዚህ ወደ ቀጣዩ ዘገባ አልፋለሁ። ለቀድሞ ጦር አካል ጉዳተኞች መቀለ ላይ ቦታ ለመስጠት የቀረበው እቅድ ተቃውሞ ገጠመው። የመቀለ ከተማ አስተዳደር እስከ ኢትዮጵያ ኤርትራ ጦርነት ድረስ በነበራቸው ተሳትፎ ምክንያት የአካል ጉዳት ደርሶባቸዋል ላላቸው ከ1000 በላይ የቀድሞ ጦር አካል ጉዳተኞች ለመስጠት ያቀደው የመኖሪያ ቤት ቦታ በትንሣኤ ሰብ አንደርታ ፓርቲ ተቃውሞ ገጠመው። በአካል ጉዳተኞች ስም አርሶ አደሩን የማፈናቀል ተግባር እየተፈጸመ ነው ሲል ተቃውሞን ያሰማው ፓርቲው ድርጊቱ በአርሶ አደሮች ላይ ተጽዕኖ ያሳድራል ብሏል። የከተማው አስተዳደር ሂደቱን ሕግ የተከተለ ነው ብሏል። ሙልጌታ ጽባ በዚህ ጉዳይ ተጨማሪ አለው።
የመቀለ ከተማ አስተዳደር በቅርቡ ይፋ ባደረገው አሰራር ትግራይ ክልል ውስጥ የሚገኙ እስከ ኢትዮጵያ ኤርትራ ጦርነትና ከዛ በፊት በነበሩ ጦርነቶች ላይ ተሳትፈው የአካል ጉዳት ለደረሰባቸው ወደ 1028 የሚደርሱ የትግራይ ተወላጅ የቀድሞ የጦር አባላት የመኖሪያ ቤት ቦታ ሊሰጣቸው መሆኑ ይፋ አድርጓል። ይህንን እቅድ የተቃወመው በአዲስ አበባ ተመስርቶ በቅርቡ ጽህፈት ቤቱ መቀለ ከተማ የከፈተው ትንሣኤ ሰብ አንደርታ ፓርቲ ሲሆን ለጦር አካል ጉዳተኞች መኖሪያ ቤት የሚሆን በሚል ሰበብ የመሬት ወረራ እየተፈጸመ ነው ሲል አቤቱታ አሰምቷል። አስተዳደሩ መሬቱን ለመስጠት ያቀደው ለትግራይ ጦር አካል ጉዳተኞች ማህበር መቀለ ቅርንጫፍ አባላት መሆኑን የጠቀሱት የፓርቲው የህዝብ ግንኙነት ኃላፊ አብርሃም ጽጌ ከዚህ ቀደም ለጦር ጉዳተኞች መሬት መሰጠቱን መከራከሪያ በማቅረብ የአሁኑን እቅድ ተቃውመዋል።
ጉቦ ካሳ ለተዋሃ ገባር መሬቱ በመንጣል
በቂ ካሳ ያልተሰጣቸው አባቶችና እናቶች አይናቸው እያየ መሬታቸው በእንቁላል ዋጋ እያስረከቡ ለስደት ለሞትና ለመከራ ተጋልጠዋል። ካሁን በፊት ስለዚህ ጉዳይ የተናገሩ ወንድሞቻችን መብታቸውን ተነጥቀው ደብዛቸው የጠፉ አሉ። የሌሎችም ይሁን የእንደርታ ልጆች መብት መከበር አለበት። ቅድሚያ የአካባቢው ልጆች የመኖሪያ ቤት መስሪያ መሬት ማግኘት አለባቸው። መቀለ ተወልዶ ያደገ ቅድሚያ መሬት ሊሰጠው ይገባል። የግብርና መሬቱ የሚወሰድበትም በቂ ካሳና ልጆቹም ለመኖሪያ ቤት ማግኘት አለባቸው። ከዛ የቀረው ለልማትና ለተሻለ ነገር ከገባ የሚቃወም የለም።
መቀለ ከተማ ላይ ለብዙ ጊዜ በተለይ በዙሪያዋ የሚኖሩ አርሶ አደሮች መሬታቸውን ያለበቂ ማቋቋሚያ ካሳ እየተወሰደ ለችግር ተጋልጧል ያሉት የህዝብ ግንኙነት ኃላፊው ለጦር አካል ጉዳተኞች በሚል ለመስጠት የታቀደው መሬት መንግስት እንዲያቆመው ጠይቀዋል። ሌላው በዚህ ጉዳይ አስተያየት የሰጡት አቶ ገብረ ኪሮስ ነጋሽ በቅርብ ዓመታት ከእንደርታ ወረዳ ወደ መቀለ ከተማ አስተዳደር በተካለለ ደብሪ ቀበሌ ነዋሪ ናቸው። 1 ሄክታር ተኩል የሚታረስ መሬታቸው በ125,000 ብር ካሳ እንደተወሰደ ገልጸው በአሁኑ ጊዜ እሳቸውና የአካባቢያቸው ነዋሪዎች ችግር ውስጥ እንደሚገኙ ተናግረዋል።
መንግስት እዚህ ያገዘና የለ ከዝነወል እንሶሶስ እና ደውልና ኔና ማለት
መንግስት ያገዘን ነገር የለም። አሁን የምንበላውና የምንጠጣውን አጥተን ዝም ብለን ነው ያለነው። መጀመሪያውም መንግስት ስልጠና ሰጥቶ ንግድም ይሁን የእንስሳት እርባታ አስተምሮ በቂ ካሳ ሊሰጠን ይገባ ነበር። አርሶ አደሩም ይህ ቢደረግለት ያድግና ይለወጥ ነበር። ነገር ግን የተሰጠን ትንሽ ብር አልቋል። ካሁን በኋላ ምን እንሆናለን አናውቅም።
በእሳቸውና የአካባቢያቸው አርሶ አደሮች ደርሷል ያሉት ችግር በሌሎች እንዳይቀጥል መንግስት ወደ ከተማ የሚያካልላቸው መንደሮች አርሶ አደሩን ከከተማ ህይወት ጋር ሊያላምድ ይገባል ብለዋል። የመቀለ ከተማ የመሬት አስተዳደርና አጠቃቀም ጽህፈት ቤት ኃላፊ አቶ ገብረ ሚካኤል እኑን ለጦር አካል ጉዳተኞች የመኖሪያ ቤት ተጠቃሚ እንዲሆኑ ለማድረግ በሚደነግገው ህግ መሰረት እየሰሩ እንደሚገኙ ገልጸዋል። በቅርቡ ለጦር አካል ጉዳተኞች የመኖሪያ ቤት መሬት እጣ ለማውጣት ታቅዶ የነበረው ተጨማሪ ማጣራት ስላስፈለገው ለሌላ ጊዜ እንደተራዘመ ተናግረዋል።
ዝምልከቶ ድዩስ ወይ ዘይምልከቶ እዚ ክመፅእ ዘሎ እምበር ፍርቂ አካሉ ዝተቀበረላ መሬት ተስተረፈት አካሉ
በወጣው ህግ መሰረት ይመለከተዋል ወይስ አይመለከተውም የሚል ነው መጀመሪያ መምጣት ያለበት። ግማሽ አካሉ የቀበረ ሰው ለቀረችው አካሉ መኖሪያ መሬት ማግኘት የለበትም የሚል አካል ካለ ትክክል አይደለም። የታገለ አካሉ የጎደለን ሰው የታገለለት መሬት አታገኝም ልትለው አትችልም። ግን በህጉ መሰረት የእውነት የሚመለከተው መሆን አለበት።
አቶ ገብረ ሚካኤል በሰጡት ማብራሪያ ከገጠር አስተዳደር ወደ ከተማ በሚካለሉ አካባቢዎች የሚኖሩ ሰዎች ኑሯቸው በዘላቂነት ለማሻሻል የመሬት ካሳ ዋጋ በማስተካከል አርሶ አደሮችና ልጆቻቸው የመኖሪያ ቤት እንዲያገኙ የማድረግ ትኩረት ተሰጥቶ ይሰራል ብለዋል።
ካብ እንደርታ ናብ መቐለ ኣትከሎ ናይ ርክክብ ሽግር ኣሎ ኣብቲ ርክክብ ታይ እዩ ስተረስዑ ገባራት
ከእንደርታ ወረዳ ወደ መቀለ ከተማ አካባቢዎች ሲካለሉ የርክክብ ችግሮች አሉ። ስማቸው ያልተካተተ አርሶ አደሮች አሉ። ስለዚህ እነዚህን ለማካተት መመሪያውን ማስተካከል ያስፈልጋል። የሰፈር ልማት ፕላን ሲዘጋጅ የርክክብ ሂደትን ተከትሎ ነው የሚሰራው። ግን ደግሞ የተረሱ አርሶ አደሮችስ ወዴት ይሄዱ? እነሱን ማካተት ያስፈልጋል። ስለዚህ እነሱን ለማካተት ተነጋግረናል። የአርሶ አደር ልጆች ሆነው ትዳር የያዙ የተረሱ አሉ። እነሱን ማካተት ያስፈልጋል። እንዲሁም ከ18 ዓመት በላይ የሆኑ ልጆቻቸው የመኖሪያ ቤት መሬት ሊያገኙ ይገባል። የመሬት ካሳ ማሻሻል እንደሚያስፈልግ ከጊዜያዊ አስተዳደሩ አመራሮች ጋር ተነጋግረን ወስነናል። እንዲሁም አካባቢዎቹ የመሰረተ ልማት ዝርጋታ ያስፈልጋቸዋል።
የትንሣኤ ሰብ አንደርታ ፓርቲ ህዝብ ግንኙነት ኃላፊው የመሬት ወረራ ብለው የጠሩት እንቅስቃሴ እንዲቆም በመግለጫቸው ላይ ጠይቀዋል። ከትግራይ የጦር አካል ጉዳተኞች ማህበር መቀለ ቅርንጫፍ ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም።
አድማጮቻችንና ተመልካቾቻችን የተከታተላችሁ የምትገኙት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የአሜሪካ ድምፅ የሰኞ ምሽት ዝግጅታችን ነው። የትንታኔው መጽሔት ዘገባዎቻችን ይቀጥላሉ። ቀጣዩ ዘገባችን በሶማሊላንድ ሮብ የሚካሄደው ምርጫ ይመለከታል። ራሷን ነጻ አገር አድርጋ ያወጀችው የሶማሊላንድ ሪፐብሊክ የፊታችን ሮብ ፕሬዚዳንታዊ ምርጫ ታካሂዳለች። የእጩ ተፎካካሪዎች የምርጫ ዘመቻም ትላንት እሁድ ተጠናቋል። ሶስቱ ተፎካካሪ ፓርቲዎች በምርጫው ዋዜማ እያንዳንዳቸው ለየብቻቸው አንድ ቀን ሰጥቷቸው በመላ አገሪቱ ዘመቻቸውን አጠናቀዋል። በሶማሊላንድ የምርጫ አፈጻጸም ደንብ መሰረት ከምርጫው በፊት ባሉት ሁለት ቀናት በጎዳናዎች ላይ የምረጡኝ እንቅስቃሴም ሆነ የድጋፍ ስብሰባ አይፈቀድም። ሀሩን ማሩፍ ከዋሽንግተን ያጠናቀረውን ዘገባ ዝርዝሩን ይዟል። ቆንጅታዬ እንደሚከተለው ታቀርበዋለች።
የሶማሌላንድ የምርጫ ባለስልጣናት እንዳሉት ረቡዕ በሚካሄደው ፕሬዝደንታዊ ምርጫ ድምጻቸውን ለመስጠት 1.2 ሚሊዮን መራጮች ተመዝግበዋል። በመላዋ ሶማሌላንድ ባሉ 2648 የምርጫ ጣቢያዎች ድምጻቸውን ይሰጣሉ። የሶማሌላንድ የምርጫ አስፈጻሚ ኮሚቴ ሊቀመንበር ሙሳ ሐሰን ዩሱፍ ሶማሌላንድ ምርጫውን ለማስፈጸም ተዘጋጅታለች ብለዋል።
ወራዲ ያዱጉ መህድዕልነይና ደማንደነ ያሽ ሲያሰድ ህስቢያዲ ወራዳ ወንቲ ሙደዲ ወካምፔንኩ ሱዑዲይ
የፖለቲካ ባድርሻ አካላትን እንዲሁም የምርጫ ስርዓትና የግጭቶች አፈታት ኮሚቴውን መመሪያዎች ተከትለው በሚገባ የምረጡ ዘመቻዎችን ያካሄዱትን የፖለቲካ ፓርቲዎችን ለማመስገን እንፈልጋለን።
የደህንነት መስሪያ ቤቶችም አስፈላጊውን ዝግጅት ማድረጋቸውን ነው ሙሳ ዩሱፍ የተናገሩት። ሶማሊላንድ ፕሬዝደንታዊ ምርጫ ሲካሄድ እንደ አውሮፓውያን አቆጣጠር ከ2003 ዓመተ ምህረት ወዲህ ይህ አራተኛ ጊዜዋ ሲሆን የምርጫ ኮሚሽኑ መራጮች ድምጻቸውን የሚሰጡበትን ቦታ ለማግኘት የሚችሉበት ነጻ የስልክ መስመር መዘጋጀቱን ገልጿል። ተፎካካሪዎቹ የመራጮችን ድጋፍ ለመሳብ በሀገሪቱ ዙሪያ እየተዘዋወሩ ንግግር ሲያደርጉ ከርመዋል። የገዢው ኩልሚዬ ፓርቲ እጩ የሀገሪቱ ፕሬዚደንት ሙሴ ቢሂ አብዲ እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም 55 ከመቶውን የመራጭ ድምፅ አግኝተው ለአምስት ዓመት የስልጣን ዘመን መመረጣቸው ይታወሳል። እንደ አውሮፓውያን አቆጣጠር በ2022 በጥቅምት ወር ምርጫዎቹን በሚመለከት የተፈጠሩትን የፖለቲካ ልዩነቶች ተከትሎ ሙሴ ቢሂ ለተጨማሪ ሁለት ዓመታት ስልጣን ላይ እንዲቆዩ በአገር ሽማግሌዎች ምክር ቤት ተወሰነላቸው። የ76 ዓመቱ ፕሬዚደንት በረቡዕ ምርጫ በድጋሚ ተመርጠው ስልጣን ላይ ለመቆየት ነው የሚወዳደሩት።
በሰላማዊ መንገድ ምረጡ። ሳዘገዩ ድምጻችሁን ስጡ። በጣም አመሰግናለሁ። ፈጣሪ ሁለታችሁ ይክፈላችሁ። ረቡዕ ህዳር 13 ታያችኋለሁ። በእናንተ ድምጽ እናሸንፋለን።
መራጮች ስነ ስርዓት ባለው መንገድ ድምጽ እንዲሰጡ ቢሂ ተማጽነዋል።
ሀገራችሁ እስከምታድግ በትግላችሁ ግፉ። አባቶቻችሁ የጀመሩትን ትግል ቀጥሉ። በያዛችሁት ጎዳና በሥነ ሥርዓትና እርስ በርስ በመከባበር ቀጥሉ።
ዋናው የሙሴ ቢሂ ተፎካካሪ የዋዳኔ ፓርቲ እጩ አብድራህማን መሐመድ አብዱላሂ አብድራህማን ኤሮ ሲሆኑ በፊተኛው ምርጫ 40 ከመቶ የህዝብ ድምፅ አግኝተው ሙሴ ቢሂን በሁለተኝነት የተከተሉት ናቸው። ደጋፊዎቻቸውን ለውጥን በመደገፍ ድምፅ ስጡ ሲሉ ቀስቅሰዋል።
እንስለገራና እንማንተ ደልካ ለማሁራሩ ይሄ እስበደልካ ጠጥካ ይደልካ ሪሙዊን በይያ ኢላሂ ኢና ሶማሪ ሊህደ ጎበል
ይህቺ ሀገርና ህዝቧ ለውጥ እንደሚያስፈልጋቸው ተስማምተንበታል። ስድስቱን የሶማሊያ ክልሎች በሙሉ መጎብኘቴ ለኔ ትልቅ ቦታ የሚሰጠው ጉዳይ ነው። በሁሉም ስፍራ በክብር አቀባበል ተደርጎልኛል። ብዙ ሺዎች የተቆጠሩ ደጋፊዎቻችን በፀሐይ በብርድ ወጥተው የለውጥ መሪዎች እንድንሆን አበረታተውናል። የሴቶችን፣ የወጣቶችን፣ የአገር ሽማግሌዎችን፣ የምሁራንን፣ የባህላዊ መሪዎችንና ልምድ ያካበቱ ፖለቲከኞችን ተሞክሮ፣ ምክርና ሀሳቦች ማዳመጥ ጠቅሞናል።
ኢሮ በምረጡኝ ዘመቻቸው ለሴቶች የበለጠ የስራ ዕድል እንዲከፈት እሰራለሁ ሲሉ ቃል ገብተዋል። ከሶማሌላንድ ህዝብ ከግማሽ የሚበልጡት ሴቶች እንደመሆናቸው በዚህ ምርጫ ማን እንደሚያሸንፍ የሚወስኑት እነሱ ናቸው ብለዋል። ትላንት የሙሴ ቢሂ ምክትል ፕሬዚደንት ሳይሌ ገዢውን ፓርቲ ከድተው ወደ ተቃዋሚ ፓርቲ የገቡ ሲሆን ይህ ዜና የኢሮን የምረጡኝ ዘመቻ አጠናክሮላቸዋል። በአደን ባህረ ሰላጤ ስትራቴጂያዊ ስፍራ ላይ የምትገኘው ሶማሊላንድ ያለችው አፍሪካ ውስጥ ብቸኛው ቋሚ የዩናይትድ ስቴትስ የጦር ሰፈር ብቻ ሳይሆን የመጀመሪያው የቻይና የውጭ ሀገር የጦር ሰፈር የሚገኝበት ጅቡቲ አቅራቢያ ነው። በረቡዕ ፕሬዝደንታዊ ምርጫ የሚፎካከሩት ሙሴ ቢሂና ዋናው ተቀናቃኛቸው አብድራህማን ኢሮ በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ላሸነፉት ለቀድሞ ፕሬዝደንት ዶናልድ ትራምፕ ሁለቱም የእንኳን ደስ ያለው መልእክት አስተላልፈዋል። አዲሱ የትራምፕ አስተዳደር የዩናይትድ ስቴትስን ፖሊሲ መልሶ እንደሚገመግም ተስፋ አለን ሲሉም ተናግረዋል። ፕሬዚዳንት ሙሴ ቢሂ የሶማሊላንድን እና የዩናይትድ ስቴትስን ስትራቴጂያዊ አጋርነት በይበልጥ ለማጠናከር አብረን እንድንሰራ በጉጉት እጠብቃለሁ ያሉ ሲሆን ለህዝባችን ኑሮ መሻሻል፣ ለአፍሪካ ቀንድ ሰላምና መረጋጋት እንዲሁም ብልጽግና አብረን እንስራ ብለዋል በመልእክታቸው። ተፎካካሪያቸው አብድራህማን ኤሮ በበኩላቸው የሶማሊላንድ ህዝብ ሀገራችንን በሚመለከት በሚከተሉት ጠንካራ ፖሊሲ ተበረታቷል ካሉ በኋላ ወደፊትም አጋርነታችንን ለማጠናከር ተስፋ እናደርጋለን፣ እንደ ፕሬዝደንታዊ እጩ ለምስራቅ አፍሪካና ለቀይ ባህር የተሻለ መረጋጋት፣ ሰላምና ብልጽግና አስተዋጽኦ ለማበርከት በጉጉት እጠብቃለሁ ሲሉም አክለዋል። ሶማሊላንድ ሰሜናዊ የግዛት አካሏ አድርጋ ከምትመለከታት ከሶማሊያ ተገንጥላ ነጻነቷን ያወጀችው እንደ አውሮፓውያን አቆጣጠር በ1991 ዓመተ ምህረት ነው። ሁለቱ ወገኖች ከዚያ ወዲህ በተደጋጋሚ በቅርቡም እንደ አውሮፓውያን አቆጣጠር ታህሳስ 29 ቀን ውይይት አካሂደዋል። ይሁን እንጂ የጅቡቲውን ንግግራቸውን በሁለት ቀናት ተከትሎ የሶማሊላንድ ፕሬዚደንት ሙሴ ቢሂ አብዲና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የባህር በር መግባቢያ ስምምነት መፈራረማቸውን ማወጃቸው ውይይቶቹን እንዳፋረሰ ይታወሳል። ሶማሊያ፣ ሶማሊላንድ እና ኢትዮጵያ የደረሱት ስምምነት ሉዓላዊነቷን የሚጥስ መሆኑን ስትናገር ቆይታለች። ሁለቱ ሀገሮች በበኩላቸው ትክክለኛ ስምምነት እንደሆነ በመናገር ይሟገታሉ። የመግባቢያ ስምምነቱ ስራ ላይ ከዋለ ኢትዮጵያ ከሶማሊላንድ 20 ኪሎ ሜትር ርዝማኔ ያለው የባህር ጠረፍ በሊዝ የምታገኝ ሲሆን በምላሹ ኢትዮጵያ ለሶማሊላንድ እውቅና ትሰጣለች። ምዕራባውያን ሀገሮችም እስካሁን በሚሰጧቸው አስተያየቶች የወደፊት እጣቸውን መወሰን የሶማሊያና የሶማሊላንድ ፋንታ ነው በማለት በተደጋጋሚ ይናገራሉ።
የትንታኔው መጽሔታችን እንደቀጠለ ነው። ቀጣዩ ዘገባችን ደግሞ ኤርትራውያን ከኢትዮጵያ ለመውጣት የተጋነነ ክፍያ እንጠይቃለን ስለማለታቸው ይመለከታል። በኢትዮጵያ የሚኖሩ ኤርትራውያን የመውጫ ቪዛ ለማግኘት የተጋነነ ክፍያ እየተጠየቅን ነው አሉ። ለአሜሪካ ድምፅ አስተያየት የሰጡ ኤርትራውያን ወደ ሌሎች ሀገራት ለመሄድ ሲፈልጉ የመውጫ ቪዛ ለማስመታት እስከ $4,000 ድረስ እንደሚጠየቁ ገልጸዋል። የክፍያው ምክንያት ግልጽ እንዳልሆነና ወጥነትም እንደሌለው የተናገሩት ኤርትራውያኑ የኢትዮጵያ መንግስት የክፍያውን መጠን ዳግም እንዲመለከተውም ጠይቀዋል። የኢሚግሬሽንና ዜግነት አገልግሎት በበኩሉ እየጠየቀ ያለው ክፍያ ለመውጫ ቪዛ ሳይሆን በህገወጥ መንገድ ለቆዩበት ጊዜ የሚወሰን ቅጣት ነው ብሏል። በህገወጥ መንገድ በአገሪቱ ውስጥ እየኖሩ ያሉ የውጭ ሀገራት ዜጎች በተቋሙ ተመዝግበው ህጋዊ የመኖሪያ ሰነድ እንዲይዙም ጠይቋል። ገብረ ሚካኤል ገብረ መድህን በዚህ ጉዳይ ተጨማሪ አለው።
የኢትዮጵያ መንግስት የመውጫ ቪዛ ለመምታት የሚጠይቀው ክፍያ የተጋነነ ነው ብለው ከሚያምኑት ቅሬታ አቅራቢዎች አንዱ የሆነው ጀላኒ ብርሃነ ተኬኤ በሱዳን ለሰባት ዓመታት ያህል ከኖረ በኋላ በዚያች ሀገር የእርስ በርስ ጦርነት ሲቀሰቀስ በመተማ በኩል አድርጎ ኢትዮጵያ መግባቱን ገልጿል። ፓስፖርቱን አዲስ አበባ በሚገኘው የኤርትራ ኤምባሲ ካሳደሰ በኋላ ወደ አንጎላ ለመጓዝ ማቀዱን የሚገልጸው ጀላኒ ብርሃነ ለመውጫ ቪዛ በኢትዮጵያ የኢሚግሬሽንና ዜግነት አገልግሎት የተጠየቀው ክፍያ ግን ከአቅሜ በላይ ነበር ብለዋል።
የመውጫ ቪዛ ስጠይቅ $4,000 ክፈል አሉኝ። ከየት ላመጣ እችላለሁ ብዬ ነገርኳቸው። እነሱ ግን መክፈል አለብህ አሉኝ። ምናልባት ትንሽ ቆይቶ ይቀንስ ይሆናል ብዬ ሳልከፍል ሄድኩኝ። ሆኖም ይባስ ብለው ከትንሽ ጊዜ በኋላ $4,800 መድረሱ ነገሩኝ። ከየትም ላመጣ አልችልም ብዬ ተከራክሬያቸው $3,195 ከፍዬ ወጣሁ።
ስደተኛ ሆና በአዲስ አበባ እንደምትኖር የገለጸች ሄለን ተስፋ የተባለች ሌላ አስተያየት ሰጪ ደግሞ ከወር በፊት ፓስፖርቷን ይዛ የመውጫ ቪዛ ለመጠየቅ ወደ ኢሚግሬሽንና ዜግነት አገልግሎት መሄዷን ተናግራለች። ሆኖም መጀመሪያ ላይ $1,700 ክፈይ እንደተባለችና እሱን እስክታሰባስብ ደግሞ ክፍያው ወደ $2,400 ማሻቀቡን ገልጻለች። ለመውጫ ቪዛ ይህን ያህል መክፈል ፍትሐዊ አይደለም ትላለች።
ለመውጫ ቪዛ $2,000-$4,000 መክፈል የለብንም። እንዲህ አይነት ነገር የትም የለም። ይህን ያህል ክፍያ እየተጠየቅን ያለነው ደግሞ ኤርትራውያን ብቻ ነን። የሌሎች ሀገራት ዜጎች ይህን ሲጠየቁ አይታይም።
የአሜሪካ ድምፅም ከ1495 እስከ $3,745 የተከፈለባቸው የክፍያ ደረሰኞችን ተመልክቷል። ስለዚህ ጉዳይ እንዲያብራራ የተጠየቀው የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት በበኩሉ የተጠቀሱት ክፍያዎች ለመውጫ ቪዛ ሳይሆን የውጭ ሀገር ዜጎች ኢትዮጵያ ውስጥ በህገወጥ መንገድ ለሚቆዩበት ጊዜ የተወሰነ ቅጣት ነው ብሏል። አሰራሩ በኤርትራውያን ላይ ብቻ ሳይሆን በሁሉም ሀገራት ዜጎች ላይ እንደሚተገበርም በተቋሙ የውጭ ዜጎች ምዝገባና ቁጥጥር ዲሬክተር አቶ አዳነ ደበበ ተናግረዋል።
ኤምበሲ አለ በራሱ እንትን አለምንም ፍቃድ ገብቶ ሲኖር ተገቢውን ከፍሎ እንዲወጣ የሚደረግበት አሰራር አለ ማለት ነው። ለጉብኝት ገብተው ሌላ ስራ ላይ ተሰማርተው ሲገኙ የውጭ ዜጋ በስደተኝነት ተመዝግቦ የሚኖር እና ባልተፈቀደለት ስራ ላይ ተሰማርቶ ሲኖር ያም መውጫ ቪዛ ገዝቶ እንዲወጣ ይደረጋል። ተገቢውን ቅጣት ተከቶ ማለት ነው። ቅጣቱ እየጨመረ ነው የሚለው በቀኑ ብዛት ለካልኩሌሽን የሚደረግ አሰራሩ አንድ አይነትና ወጥ ነው። በቃ ምንም ልዩነት የሚባል ነገር በፍጹም ሊኖርም አይችልም ኖሮም አያውቅም ማለት ነው።
ስለዚህ በተለያየ ጊዜ መጥተን የተለያየ ዋጋ ተጠየቅን የሚሉትም የሚቆዩበት ጊዜ ስለሚጨምር ነው።
ለምሳሌ ቪዛቸው ከገባ አንድ አመት የሆነውና ከገባ ሁለት አመት የሆነው ወይም ከገባ አምስት ወር የሆነው እኩል ላይሆን ይችላል። ይሄ ሊያለያየው ይችላል።
የክፍያው መጠን መነሻና መድረሻው ምን ያህል እንደሆነ ባይገልጹም ከህገ ወጥነት ጋር ሲነጻጸር የቅጣት መጠኑ በዛ ሊባል አይገባም ይላሉ። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀን በአዲስ አበባ የሚኖር አንድ ኤርትራዊ ደግሞ የመውጫ ቪዛ ጠይቄ ክፍያው ከአቅሜ በላይ በመሆኑ በህገ ወጥ መንገድ በየብስ ትራንስፖርት ለመውጣት እየተዘጋጀሁ ነው ካለ በኋላ የክፍያው መጠን በአንድ ዓመት ጊዜ ውስጥ ከ600 ወደ 4000 ዶላር ማሻቀቡን ተናግረዋል። ይህን ያህል ገንዘብ ለመክፈል ስትሄድም በአግባቡ አትስተናገድም፣ ማመናጨቅና ማንገላታት ይታከልበታል ይላል።
አሰራርሐ ክብረ ዝበሃል የሁሉም ከመሓደ ግበነኛ ወይ
መስተንግዷቸው ክብር የሚባል ነገር የለውም። እንደ ወንጀለኛ ነው የሚቆጥሩ። የተባልከውን ለመክፈል ነገ ከነገ ወዲያ እያሉ ያመላልሱሃል። በዚያ ልክ ያልሆነ ንግግር አለ። መጀመሪያ ለምን ገባህ ይሉሃል።
አቶ አዳነ ደበበ ግን በዚህ ቅሬታ አይስማሙም።
ይህን አልቀበለውም። ለምን መሰለህ አልቀበለው ማለት ነው። ኖርማሊ ከስተመር ናቸው ታውቃለህ። አሁን እነዚህ ሰዎች ሲመጡ ህገወጥ ቢሆኑ በጣም ነው ትሪት የምናደርጋቸው፣ በጣም በሚገባ ማለት ነው። ክፈሉ ተብለው የሚከፍሉትን ነገር ግን እስከሚያዘጋጁ ውጭ ሊቆዩ ይችላሉ። ከዛ አንዳንዶች ደግሞ አሁን ለምሳሌ አሁን ሞላሌ ብሎ ይዞ ሲመጣ ወይ ጨምሮበት ይሆናል። ያንን ደግሞ እንደገና ሲፈልግ ያው እንደገና የምታውቀው ዶላር ምንዛሬውም ቶሎ ላይ ያገኝ ይችላል። ያ ነገር እንትን ሲል ያው ሰው ናቸውና ትንሽ ፌል ያደርጋሉ ታውቃለህ። ያ ነው እንጂ በትሪትመንት በኩል ምንም ነገር በቃ ምንም ነገር እንትን የለም። እኛ ከዜጎች በተለየ እንትን አንላቸውም፣ በአግባቡ ነው የምናስተናግዳቸው።
አስተያየት ሰጪዎቹ የተጠየቀው ክፍያ ከተፈጸመም በኋላ ፓስፖርቱ ላይ ከሀገር ተባረዋል የሚል ማህተም እንደሚመታበት ተናግረዋል። ወደ አንጎላ የተጓዘው ጀላኒ ብርሃነ ስለዚህ ጉዳይ ሲናገር ባለስልጣናቱ ከሀገር ተባረሃል፣ ከአምስት ዓመት በፊት ወደ ኢትዮጵያ አትመለስም ብለውኛል ብለዋል። ፓስፖርቱንም የሰጡት ቦሌ አየር ማረፊያ ከደረሰ በኋላ መሆኑን ገልጿል። አቶ አዳነ ደበበ በበኩላቸው ይህ በጥቂት ሰዎች ላይ ብቻ የሚያጋጥም ክስተት ነው ይላሉ።
ሲወሰን እንደ ጥፋታቸው ክብደት ነው። ብዙዎቹ እንደዛ አያጋጥምም። የሚያጋጥመው በጣም በጣት የሚቆጠሩ ትንሽ ሰዎች ናቸው። ጥፋታቸው ከበድ ያለ በጣም ትንሽ ሰዎች ናቸው ደግሞ እንዳይገቡ የሚደረጉት እና ብዙ ሰው አይደረግም። ኖርማሊ አይደረግም። በቃ ማለት ይችላል ከሰቶች አይደረግም። እንደዛ
ስሙ እንዳይጠቀስ የጠየቀን አስተያየት ሰጪ ግን የኢትዮጵያ ባለስልጣናት ጉዳዩን ዳግም እንዲያጤኑት ጠይቋል።
አማራጭ የቡሉን ይልቃስ ፍትሐዊ ይኮነን ተጠውን የቡሉን ህጋዊ ይኮነን
አማራጭ የላቸውም ተብሎ የተጋነነ ክፍያ መጠየቅ ፍትሐዊ ስላልሆነ በአጠረ ጊዜ ውስጥ ፍትህ እንዲሰጡንና የአሰራር ለውጥ እንዲያደርጉ እጠይቃለሁ።
የኢሚግሬሽንና ዜግነት አገልግሎት ተቋም የሥራ ኃላፊው በበኩላቸው የዚህ ችግር መፍትሄው ወደ ተቋሙ ቀርቦ መመዝገብና በሕጋዊ የመኖሪያ ሰነድ ኢትዮጵያ ውስጥ መኖር ብቻ ነው ይላሉ። በሕገ ወጥ መንገድ ኢትዮጵያ ውስጥ እየኖሩ ያሉ የውጭ ዜጎች ወደ ተቋሙ ቀርበው በመመዝገብ ሕጋዊ የመኖሪያ ሰነድ እንዲይዙም ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከአሜሪካ ድምፅ ወደ እናንተ እየደረሰ ያለው የምሽቱ ዘገባዎቻችን እንደቀጠሉ ናቸው። አሁን ደግሞ ቀደም ሲል ወደ አስተዋወቅኳችሁ የአማራ ክልል የተመለከተው ዘገባ እናልፋለን። በአማራ ክልል ውስጥ በኢትዮጵያ መንግስት ኃይሎች እየደረሰ ነው የተባለን የሰብአዊ መብት ረገጣ ለመቃወም የተጠራ ሰላማዊ ሰልፍ በትናንትናው ዕለት ከአሜሪካ ፕሬዚዳንት መኖሪያ ዋይት ሀውስ ፊት ለፊት ተከናውኗል። በክልሉ ውስጥ የሰላማዊ ሰዎችን ህይወት እያናጋ ስለሚገኘው ግጭት ዓለም አቀፍ ትኩረትን ለማግኘት የተሰናዳው ሰልፍ የተለያዩ የሰሜን አሜሪካና አውሮፓ ከተሞችን ያካተተው ዘመቻ አካል መሆኑን አስተባባሪዎቹ ተናግረዋል። ሀብታሙ ስዩም ከሰልፎ ተሳታፊዎች ከተወሰኑት ጋር ቆይታ አድርጓል፣ እንደሚከተለው ይቀርባል።
እሁድ ከሰዓት በኋላ በአሜሪካ ፕሬዚደንት የመኖሪያና የሥራ ስፍራ ዋይት ሃውስ ፊት ለፊት የተገኙት ተቃዋሚ ሰልፈኞች በዋሽንግተን ዲሲና አካባቢው የሚኖሩ ትውልደ ኢትዮጵያውያን ናቸው። ወደ አደባባይ እንዲወጡ ያደረጋቸው ደግሞ ኢትዮጵያ ውስጥ ከቀን ተቀን በአማራ ሕዝብ ላይ የበረታ ነው ያሉትን የሰብአዊ መብት ረገጣና አይነተ ብዙ በደል መቃወም ለዓለም አቀፍ አካላትም ማስታወቅ እንደሆነ ይገልጻሉ። አቤል ፍቅሬ ከሰልፉ ተሳታፊዎች መካከል አንዱ ነው።
ሀገራችን በኢትዮጵያ ውስጥ እንግዲህ የአማራ ሕዝብ ላይ ፉል ፍለጅ የሆነ ጦርነት ታውጆ ላለፉት አንድ ዓመት ከሰባት ወር ከስድስት ወር አካባቢ ጦርነት ነው ያለው። በዚህም ምክንያት ሲቪሊያን እየሞቱ ነው ያለው፣ እየተገደሉ ነው ያለው። በተለይ የድሮን ጥቃቱን ለማውገዝ እንዲሁም ከቤቶች እናቶችን ሕጻናትን እያወጡ ያው ግድያ ስላለ ያንን ለማውገዝ ድምጻችንን ለማሰማት ነው ዛሬ የተገኘ ነው።
አቤል ለኢትዮጵያ መንግስት የገንዘብ ድጋፍ የሚያደርጉ ዓለም አቀፍ ተቋማት የሰብአዊ መብት ረገጣዎችን ለማስቆምና አፋጣኝ ሰብአዊ ድጋፍ ለሚሹት ለመድረስ ያለባቸውን ኃላፊነት እንዲወጡ ማሳሰብ የሰልፉ ሌላኛው ዓላማ መሆኑን ይናገራል።
አሁን በቅርብ ጊዜ ውስጥ እንኳን IMF እና ወርልድ ባንክ በቢሊየንስ ኦፍ ዶላርስ የሚቆጠር ገንዘብ ለኢትዮጵያ መንግስት እርዳታ አውሏል። ይሄ እርዳታ ደግሞ የሚሄደው ለጦር መሳሪያ ግዢና ለጦርነት ስለሆነ እነዚህ አይነት ነገሮችን እንዲያስቆሙ እንዲሁም ደግሞ የሁማኒቴሪያል ኤድ ያስፈልጋል። ጦርነት እስከሆነ ድረስ ላለፉት አንድ ዓመታት ከምናምን ከዛ በፊትም በነበረው ጦርነት ይህ ህዝብ አላረሰም፣ አልዘራም። ኢቭን ያረሰውን ያጨደውን እንኳን የከመረው እየተቃጠለበት ስለሆነ የረሃብም አደጋ አለ። በዛ ላይ ደግሞ መፈናቀልም ጭምር አለ እና እሱን ለማስቆም እንዲሁም በተለይ ደግሞ ፋይናንሻሊ ሰፖርት እንዲያቆሙ ለማድረግ
ነው። ኃይሌ ታደለ ሌላው በሰልፉ ላይ ያገኘው ትውልደ ኢትዮጵያዊ ነው። በቅርብ ቀናት ውስጥ በኢትዮጵያ መንግስት በተወሰዱ የድሮን ጥቃቶች ሕፃናትና አረጋውያንን ጨምሮ የሰላማዊ ሰዎች ሕይወት መቀጠፉን አንስቶ የሚሟገተው ኃይሌ ወደ መደበኛ ሕይወታቸው ለመመለስ ለሚናፍቁ ሕዝቦች ድምፅ ለመሆን በሰልፉ እንደተገኘ ለአሜሪካ ድምፅ ተናግረዋል።
እናቶቻችን በዚሁ መነኩሴም እንኳን ሆኖ ወደ ቤተ ክርስቲያን መሄድ የማይችሉበት ሁኔታ ነው። እነሱ ራሱ በገቡበት በወጡበት ጊዜ ያው ደንግጠን ስልክ በተደወለበት ቁጥር የኔ እናት ትሆን ይሆን የኔ አባት ይሆን የምንልበት ነገር ልጆች ትምህርት ቤት መሄድ የማይችሉበት ምክንያት መኖር አለመቻላችን።
ኃይሌ የአሜሪካ መንግስትም ሆነ ሌሎች አካላት ትኩረት እንዲሰጧቸው የሚሻቸውን ጉዳይም ሲያስረዳ፣
እኔ የምፈልገው የሁማኒቴሪያን አስፔክት ነው። ትልቁ ህዝብ እንዲድን ነው የሚራበው የሚጥመው እንዲቆም ነው እሱ ነገር። ያ ካልቆመ ምንም እንትን የለውም። የአሜሪካ መንግስት ደግሞ ማድረግ የሚችለው ያንን ነው። አትሊስት ገንዘባችን እኔ ታክስፔየር ነኝ፣ የእኔ ታክስፔየር ገንዘብ ወደ ተመልሶ ህዝቤን የሚገድልበትን ሲቹዌሽን እንዲቆምልኝ ነው የምፈልገው።
በአማራ ክልል ውስጥ የኢትዮጵያ መንግስት እየወሰዳቸው ባሉ እርምጃዎች ንጹሐን ላይ ግፍ እየፈጸመ እንደሆነ የምትናገረው ሌላዋ የሰልፉ ተሳታፊ ሄርሜላ መስፍን በክልሉ ተወላጆች ላይ የሚደርሱ የሰብአዊ መብት ረገጣዎች በመላ ሀገሪቱ ላይ ከሚኖራቸው አንድምታ አንጻር በሁሉም ህዝቦች ዘንድ ትኩረት ሊያገኙ እንደሚሻም ትናገራለች።
ንጹህ በመገደሉ ሰው ብቻ ወይም አንድ መደረግ የሌለበት ነገር ሁማኒቴሪያንን ራይት የሚገፍ ነገር ፊት ለፊታችን ተፈጥሮ እየተመለከትን እኛ ቤታችን በር ላይ ገና አላንኳኳም ብለን የምናስበውን አስተሳሰብ አቋርጠን አማራን ለኢትዮጵያ ሲል ደሙን መስዋዕት ያደረገ ሰው ራሱን መስዋዕት ያደረገ ህዝብ ነው እና ሁላችንም ወንድም እህታችን ንጹህ ሰው በአጠቃላይ እንደ ሰውነት እንደ አንድ ሰውነት መገደል ያቁም፣ መደፈር ያቁም፣ እናቶች ህጻናት መገደል ያቁሙ የሚለውን ተነስተን እንድንጮህ ያስፈልጋል።
በኢትዮጵያ መንግስት ኃይሎችና በአማራ ክልል የተለያዩ ስፍራዎች በኢመደበኛ ሁኔታ ተደራጅተው በሚዋጉት ፋኖ በሚል መጠሪያ የሚታወቁት ታጣቂ ቡድኖች መካከል የተቀሰቀሰው ውጊያ ከአንድ ዓመት በላይ አልፎታል። በተከታታይ እየተደረጉ ያሉ ሰላማዊ ሰልፎችን እያስተባበሩ ከሚገኙት መካከል አንዱ የሆኑት አቶ ሳምሶን ይመኑ በክልሉ ውስጥ የሚንቀሳቀሱት ታጣቂዎች በክልሉ ህዝብ ላይ እየደረሰ ያለውን በደል ለመመከት መሳሪያ የጨበጡ ናቸው የሚል እምነት አላቸው።
ለመኖር ስለሚታገሉ እንደግፋቸዋለን። የሚታገሉት በህይወት ለመኖር ነው። በህይወት ለመኖር ስለሆነ የግድ እነሱን ለመደገፍ ሰው መሆን ብቻ ነው የሚያስፈልገው። ሰው በህይወት የመኖር መብት አለው በዓለም ላይ። ስለዚህ ያንን ስለተገፈፉ ያንን ያዳገፈፍም ለዛ ሰው ስለሆነ የሚታገሉት እንደግፋቸዋል።
የኢትዮጵያ ፌዴራል መንግስት እንዲሁም የአማራ ክልል ባለስልጣናት ግን ፋኖ እየተባለ የሚጠራውን ታጣቂ ቡድን በተመለከተ በሰልፉ ላይ ተሳታፊ ከሆኑት ትውልድ ኢትዮጵያውያን የተቃረነ አቋም አላቸው። ባለስልጣናቱ በክልል ውስጥ መሳሪያ አንስተው የሚዋጉት አካላት የክልሉን ሰላማዊ ሁኔታ ለማወክና ስልጣን በኃይል ለመቀማት የሚንቀሳቀሱ ናቸው በሚል በተደጋጋሚ ሲከሱ ተደምጠዋል። ተደጋጋሚ የሰላም ጥሪን ውድቅ አድርጓል የተባለውን ታጣቂ ቡድን እንቅስቃሴ ለመግታት ኢትዮጵያ መንግስት ወደ ኃይል እርምጃ እንዲገባ እንደተገደደም በቅርቡ በነበረ ጋዜጣዊ መግለጫ ላይ ከተናገሩት ባለስልጣናት መካከል አንዱ ኢትዮጵያ መከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ ናቸው።
ሰላም 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 ተብሏል ተደጋጋሚ ጥያቄ። እሱ ደግሞ የመረጠው ነፍጥ በኃይል ነው። ስለዚህ በመረጠው ቋንቋ መነጋገር መቻል አለብን ማለት ነው። ከዚህ በኋላ አላማውም የሚሆነው ከኦፕሬሽን አንግል ውከትን ብጥብጥን አስወግዶ ለክልሉ ህዝብና መንግስት ሰላም ማስፈን ነው። ሰላም የሚሰፍነው ደግሞ በመረጠው ቋንቋ ማነጋገር ስንችል ነው። ሴሉን ራሱ ከህዝብ የለየ ጀሌውን ከመሪው የሚለይ በጥናት ላይ ተመስርቶ መከላከያ ከክልሉ መስተዳደርና የጸጥታ አካላት ጋር ሆኖ እርምጃ መውሰድ ጀምሯል።
በክልሉ ውስጥ ህግን ለማስከበር ስለሚወሰዱ እርምጃዎች በተመለከተ በተሰጠው መግለጫ ላይ የመንግስት ጦር ዘመቻዎች ኢላማ የጥፋት ኃይሎችና ተባባሪዎቻቸው ናቸው በተባሉት ላይ እንደሚያተኩር የአማራ ክልል የኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው መናገራቸው ይታወሳል።
ዘረፋን፣ እገታን ገበር እየጎተተ ኬላ ያበጀ በእያንዳንዱ ተሽከርካሪ ይሄን ያህል ብር ተጥሏል ይላል። በእያንዳንዱ ኗሪ ደጅ ላይ ወረቀት እየበተነ ይሄን ያህል ብር ዛሬ ተጥሎብሃል ካልሆነ ማታ መጣባሃለሁ እንዲህ አረጋሃለሁ ልጆችን አግታለሁ እያለ የሚሰራውን ኃይል በህግ ተጠያቂ ማድረግ ይገባል ማለት ነው።
መደበኛ የህይወት ዕደትን ያስተጓጉለ የክልሉን ህዝብ ህይወት በየቀኑ ያከበደ መሆኑ የተነገረለት ግጭት መላ ሊባል እንደሚገባ ከህዝብ ተወካዮች አቤቱታ የቀረበላቸው የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በበኩላቸው መንግስታቸው ለሰላማዊ መንገዶች አሁንም ዝግጁ መሆኑን ተናግረው ነበር። በዋሽንግተን ዲሲው ሰልፍ ላይ ለተገኘችው ሀርሜላ መስፍን ግን ከኢትዮጵያ መንግስት በኩል የሚቀርቡ የሰላም ጥሪዎችን አምኖ መቀበል አጠራጣሪ ነው።
ካለውም ላይክ ኦልሬዲ ብዙ ቻንስ ሰጥቶት ህዝብ በንጹህ ልቦና ተነስቶ ወጥቶ ደግፎት ለውጥን ያመጣል ብሎ ብዙ ሰፖርት ሰጥቶታል፣ ብዙ ተከትሎታል። ይሄን ሰውዬ ሰጠነው ጊዜ አልሰራም። አለመስራትን ብቻ አይደለም ህዝብ አጠፋ፣ ጨፈጨፈ። ሶ በዚህ ሰዓት ላይ አይ ቲንክ ብዙ ጥሪ አድርጌያለሁ ብሎ የሚለውን በበኩሌ አልቀበልም። ከዚህም በኋላ ሙቪንግ ፎርዋርድም እሱ ሲነሳ ያጠፋን ሰው እዛ ጋ ቁጭ ብሎ አሁንም እሱን በመሀል ሚዲያተር ሆነ ሊቀመጥ ይችላል ብዬ አላስብም።
ከ2016 ዓ.ም ጀምሮ በአማራ ክልል የተቀሰቀሰው ግጭት ከክልሉ አልፎ የሀገሪቱን ብሎም የዓለም አቀፍ ማህበረሰብን ትኩረት ማግኘት ከጀመረ ከራርመዋል። ሁማን ራይትስ ዎች እና አምነስቲ ኢንተርናሽናል የተሰኙ የሰብአዊ መብት ተሟጋች ድርጅቶች በመንግስትና በክልል ውስጥ በሚንቀሳቀሱ ታጣቂዎች መካከል የቀጠለው ውጊያ ለሰላማዊ ሰዎች ሞትና ህይወት መናጋት መንስኤ የሆነ መሆኑን በሪፖርታቸው በስፋት አትተዋል። በተለይ በምዕራዊ ከተማ በመንግስት ኃይሎች ያለ ህግ አግባብ በጅምላ ከ50 በላይ ሰዎች የተገደሉበትን ክስተት በተመለከተም መግለጫዎችን አውጥተዋል። የመንግስት ባለስልጣናት በበኩላቸው በተለያዩ ስፍራዎች ከተደጋግመው የመንግስት ሹመኞች ግድያ ጋር በተያያዘ በአማራ ክልል የሚንቀሳቀሱ ታጣቂ ቡድኖችን ይከሳሉ። ሀገር በቀሉ የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ ክልሉን በተመለከተ ባወጣቸው ተከታታይ ሪፖርቶች ላይ የሰብአዊ መብቶችን ድንጋጌዎችና መርሆችን ያልተከተሉ ግድያዎችና እስሮች በአፋጣኝ እንዲቆሙ፣ በትጥቅ ግጭትና በጸጥታ መደፍረስ ወቅትም የዜጎች የማይገሰሱ መብቶች እንዲከበሩ ሲያሳስብ ቆይተዋል። ለዚህ ዘገባ ግብዓት ይሆን ዘንድ በአሜሪካ የኢትዮጵያ ኤምባሲ ባለስልጣናትን እንዲሁም የመንግስት ኮሚኒኬሽን አገልግሎት ሹምን ለማግኘት ያደረግናቸው የስልክ ጥሪዎች አልተሳካልንም። መልሳቸው እንዳገኘን በተከታይ ዘገባዎች ለማካተት እንሞክራለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን በምስል የተደገፈውን የዚህን ዘገባ ዝርዝር በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ እና በዩቲዩብ የምታገኙት መሆኑን ከወዲሁ ለመጠቆም ወዳለውኝ ወደ ቀጣዩ ዘገባችን አልፋለሁ። ቀጣዩ ዘገባችን ዋሽንግተን በዚህ ሳምንት ነው። አሜሪካውያን መጪው የትራምፕ አስተዳደር ምን ይመስል ይሆን እያሉ ነው። መጪው የትራምፕ የተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር መልክ መያዝ እየጀመረ ነው። ብዙዎች አሜሪካውያን ታዲያ ትራምፕ በምርጫው ዘመቻቸው ላይ ሊያከናውኑ የገቡትን ቃል ተግባራዊ ያደርጉት ይሆን? ባላንጣዎቻቸውንስ ይበቀሉ ይሆን? የሚሉ ጥያቄዎችን ያነሳሉ። ይህ በእንዲህ እንዳለ ግራ ዘመን ፖለቲካ አቀንቃኞች በበኩላቸው በፕሬዚዳንታዊ ምርጫ እንዴት ሊሸነፉ እንደቻሉ በማጤን ላይ ናቸው። የአሜሪካ ድምጿ ቬሮኒካ ኤግሊሲያስ ባልዴራስ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታዬ እንደሚከተለው ታቀርባለች።
ዶናልድ ትራምፕ በፕሬዝደንታዊ ምርጫው ወሳኝ ድል ማግኘታቸውን ተከትሎ አሁን የሁሉም ትኩረት በአዲስ ተመራጩ ፕሬዝደንትና መጪው አስተዳደራቸው እንደምን ያለ ይሆናል የሚለው ሆኗል። የሳቸው ደጋፊዎች ለቀድሞው ፕሬዝዳንት ድምጽ ያልሰጡ አሜሪካውያን ሳይቀሩ ህይወታቸው እንደሚቀየር ያዩታል ይላሉ። ትናንት በኤቢሲ ቴሌቪዥን ዲስ ዊክ ፕሮግራም ላይ የቀረቡት የቀድሞው የሪፐብሊካን ፓርቲ እጩ ተፎካካሪ ቪቬክ ራማስዋሚ እንዲህ ብለዋል።
I think a lot of people across the country, even who have bought into, I think, some false narratives about Donald Trump.
እኔ እንደምመስለኝ በሀገሪቱ ዙሪያ ብዙ ሰዎች ስለ ዶናልድ ትራምፕ የሚወራውን አንዳንድ ውሸት አምነው የነበሩትም ጭምር የተሻለ ደሞዝ ክፍያ ሲመጣላቸው ይገረማሉ፣ ይደሰታሉ። በሀገራችን የእቃዎች ዋጋ ይቀንሳል፣ ድንበራችን ይጠበቃል።
ሱዚ ዋይልስ የዋይት ሀውስ ጽህፈት ቤት ሹም እንዲሆኑ መሾማቸውን ተከትሎ ያስተዳደሩ አቅጣጫ መልክ እየያዘ ነው። ይሁን እንጂ ተመራጩ ፕሬዚደንት ትሩዝ ሶሻል በተባለው የማህበራዊ መገናኛቸው ላይ ቅዳሜ ዕለት ባሰፈሩት ቃል በመጪው አስተዳደራቸው የቀድሞዋ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የሚሆኑ የቀድሞ የውጭ ጉዳይ ሚኒስትራቸው ማይክ ፖምፔዮን የካቢኔ አባል እንዲሆኑ እንደማይጋብዙ አስታውቀዋል። ይህ በዚህ እንዳለ ትራምፕ የፖለቲካ ባላንጣዎቻቸውና ክስ እንዲመሰረትባቸው ያደረጉ ሰዎችን እበቀላለሁ ሲሉ የነበረውን ተግባራዊ ያደርጉት ይሆን የሚል ጥያቄም እየተነሳ ነው። የቀድሞ የሪፐብሊካን ፓርቲው ፕሬዝዳንታዊ እጩ ተፎካካሪ የነበሩት ቪቬክ ራማስዋሚ እንዲህ ብለዋል።
I'm going to tell you what Donald Trump has said on this time and again. Success will be our retribution. Success will be our vengeance.
ዶናልድ ትራምፕ ደጋግሞ ምን ይሉ እንደነበር ልንገራችሁ። እኛ የምንበቀለው በስኬታችን ነው፣ የምንቀጣቸው በስኬታችን ነው ብለዋል።
በሌላ በኩል ምክትል ፕሬዚደንት ካማላ ሃሪስ የዲሞክራቲክ ፓርቲውን ወክለው ያካሄዱትን የምረጡኝ ዘመቻ የደገፉ ሃሪስ ያጋጠማቸውን ሽንፈት በመገምገም እየተናገሩ ናቸው። የትኛውም የፖለቲካ ፓርቲ አባል ያልሆኑት ሴኔተር በርኒ ሳንደርስ ሲናገሩ
The working class of this country is angry and they have a reason to be angry.
የዚች ሀገር የሰራተኛው መደብ ተቆጥቷል፣ ደግሞም ቢቆጡ ምክንያት አላቸው። በአሁኑ ወቅት ያለንበት ኢኮኖሚ ከላይ ያሉ ሰዎች በሚገርም ሁኔታ በደንብ እየተጠቀሙ ናቸው። 60% ህዝብ ደግሞ ለመኖር በወር ከሚያገኘው ደሞዝ ሌላ ምንም የለውም።
ሴኔተር ሳንደርስ የባይደን አስተዳደርን ክንዋኔዎች አድንቀው ሆኖም ወደፊት የበለጠ ስራ መሰራት አለበት ብለዋል።
We need an agenda that says to the working class, we're going to take on these powerful special interests.
ለሰራተኛው መደብ ልዩ ጥቅም በሚያገኙት ጠንካራ አቅም ያላቸው ወገኖች ላይ እንዘምታለን። እናንተን የሚጠቅም ኢኮኖሚና አስተዳደር እንገነባለን የሚል አጀንዳ ይዘን መስራት ይኖርብናል። በነገራችን ላይ ከበርቲዎቹ ከፖለቲካው ውስጥ እንዲወጡ ካልተደረገ ይህን ማከናወን አይቻልም።
ፕሬዚደንት ጆ ባይደን እንደ አውሮፓውያን የዘመን አቆጣጠር በሚቀጥለው 2025 ጥር 20 ቀን ሰላማዊ የስልጣን ሽግግር እንደሚከናወን ቃል ገብተዋል። ተመራጩን ፕሬዚደንትም በምርጫው በማሸነፋቸው እንኳን ደስ ያለው ብለዋቸዋል። ባይደን እና ትራምፕ ተነገ በስቲያ ረቡዕ በዋይት ሀውስ በአካል ተገናኝተው እንደሚወያዩ ተገልጿል።
ከአሜሪካ ድምጽ የተላለፈላችሁ የሚገኙ የሰኞ ምሽት ዝግጅታችን እንደቀጠለ ነው። እናንተ ማብራችሁን ስላላችሁ እናመሰግናለን። ቀጥለው ወደ እናንተ የሚደርሰው ሳምንታዩ ሐኪሞን ይጠይቁ። የዛሬው ሐኪሞን ይጠይቁ ቅንብራችን ድብቅ እውነታ ቀለማትን አጥርቶ የመለየት ፈተና ይላል። የምናየው የቀለማት አይነት በግልጽ ከታየን ድረስ በእርግጠኝነት መናገር ብዙም አያዳግትም። ይሁንና ቁጥሩ በግምት 8% ለሚደርሰው ሕዝብ እውነታው ከዚህ የተለየ ነው። ቀለማት ተቀላቅለው በሚታዩበት ምስል ውስጥ አጥርተን የማናየው የቀለም አይነት ካለ እኛ የምናየው አንድ ነገር፣ ምስሉ ደግሞ ሌላ ሊሆን ይችላል። በዚያ ላይ ችግሩ እንዳለ እንኳን የምንፈተንበት አጋጣሚ እስኪፈጠር ላናውቀው የምንችልበት እድልም አለ። ይበልጡኑ በወንዶች የሚከሰተውን ይህን ሁኔታ ምንነት እንዲያስረዱን የአይን ሐኪሙን ዶክተር ትልቅ ሰው ተሾመን ጋብዘናል። አሉላ ከበደን ያነጋገራቸው እንደሚከተለው ይቀርባል።
ዶክተር ትልቅ ሰው፣ ለዛሬው ሐኪሙን ይጠይቁ ፕሮግራማችን ከአንድ አድማጫችን የደረሰን ጥያቄ ነው መነሻችን። ከዚህ ቀደም ከረዥም ጊዜ በፊት በተመሳሳይ አንስተነው ነበር። አንዳንድ ሰዎች የሚኖራቸው ቀለማትን ያለመለየት ችግር ይመለከታል። ይህን ችግር ለማከም በእንግሊዝኛው አጠራር ኮሬክቲቭ ሌንስስ የሚባሉት ያስተካክሉታል የሚል መረጃ እንደደረሰው ገልጾ ስለ ትክክለኝነቱ ለማወቅ ነው የጠየቀን። ስለ ችግሩ ምንነትም እንድናስረዳው ጠይቋል። ለመሆኑ የዚህ ቀለማትን የመለየት ችግር ምን ሲሆን ምንድን ነው?
ከለር ብላይንድነስ ወይም ከለር ያለማየት ችግር በአብዛኛው ሄሬዲታሪ ወይም በዘር የሚመጣ ችግር ነው። በመጠኑ ደግሞ ከአንዳንድ አይን በሽታዎች ጋር ተያይዞ አይን ውስጥ ያለው ፒግመንት የሚባለው ላይ በሚደርስ ጉዳትም ሊመጣ ይችላል። አብዛኛው ግን የሚወለድ ማለት ነው፣ የጄኔቲክ የሆነ ችግር ነው።
ዘር ሀረግ ተከትሎ የሚመጣ የአይን ችግር ነው?
አዎ፣ በዘር ሀረግ የሚመጣ ነው። አብዛኛውን ጊዜ ወንዶችን ነው አፌክት የሚያደርገው። ይሄ አሁን ሬድ ግሪን የሚባለው ቀይ አረንጓዴ ከለር ብላይንድነስ የሚባለው አብዛኛው ኮመን የሆነው እሱ ነው። ከ8% የሚሆኑ ወንዶች በዚህ አፌክትድ ይሆናሉ ተብሎ ይታሰባል። ይህ አብዛኛው አሁን ባለው ጄኔቲክ ወይም በዘር የሚተላለፍ ችግር ነው።
ከመቶ ሰዎች 8 ለዚህ ሊጋለጡ ይችላሉ። በሴቶች ላይ ብዙም አይታይም ነው ያሉን።
አዎ።
እንግዲህ አንድ ሰው ቀለማትን በቅጡ ለመለየት ችግር እንዳለበት በምርመራ የሚታወቅ ከሆነ ቅድም ቀለማቱን ገልጠዋል፣ በምልክት ደረጃስ የሚታዩ አሉ? ቢጫ፣ ቀይ ወይም አረንጓዴ፣ የትኞቹን ቀለማት ብቻ ለይቶ አለማየት ይችላል? አንድ ሰው እንደ ህመሙ አይነት የችግሩን መሰረቶች ያስረዱን።
ሶስቱ መሰረታዊ ቀለም አይነቶች የሰው አይን የሚያያቸው ትራክሮማት ይባላል። ሶስት አይነት ቀለሞች ማየት ይችላል የሰው አይን። እንስሳት ምን ላይ እንደዚህ ናቸው ማለት አይደለም። አንዳንድ እንስሳቶች አንድ ከለር ብቻ የሚያያሉ፣ ሁለት የሚያያሉ። የሰው ልጅ ግን ሶስት ከለር ያያል። እነዚህም ቀይ፣ አረንጓዴና ሰማያዊ ናቸው። እና ጉድለቶቹ ሶስቱንም ከለር ያለማየት ችግር በጣም 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 ሬር እና እንደዛ ማየት የማይችሉ ሰዎች በአጠቃላይ እንደዚህ ከለር ብቻ ሳይሆን የማየት ችሎታቸውም ራሱ በጣም የደከመ ነው የሚሆነው። አብዛኛው ሰው ግን አሁን ቅድም ከጠቀስናቸው 8% ውስጥ ሬድ ግሪን የሚባለው ወይም ቀይ አረንጓዴ የሚባለው የከለር የማየት ችግር ነው። ከዛ ቀጥሎ ደግሞ ብሉ የሎ የሚባል አለ፣ ሰማያዊ እና ቢጫ። የእነዚህ ኮምቢኔሽኖች ናቸው። ሬድ ግሪን የሚባለው ግን በአብዛኛው እሱ ነው። ግን አንዳንዴ በጣም ሬር ከሆነ ሁኔታ ደግሞ ቀይና አረንጓዴ ያለማየት ዋናው በብዛት የሚታየው እሱ ነው። ሰማያዊና የቢጫን ደግሞ በሁለተኛ ደረጃ የሚገኘው አውስ ነው፣ ብሉ የሎ የምንለው ማለት ነው። በሶስተኛ ደረጃ የምንፈርጀው ምንም ከለር የማያዩ ደግሞ እነዚህ ከለር ጋር ተያይዘ ብቻ ሳይሆን የእይታ የምንለው ችግርም ይኖራቸዋል። እንደዚህ አብዛኛው
ቀድሞውኑ በተፈጥሮ ጂን የሚባለው ይሄ የዘር ሀረግን የሚከተልና የሰዎችን ውስጣዊ ሁኔታ የሚወስን ተፈጥሮ መጓደሉ ከሆነ የሚያመጣው ይሄ ችግር በሕክምና ሊረዳ የሚችል ነው ወይስ አንድ ሰው ቀለማትን በወጉ የመለየት ችግር ካለበት ሊደረግ ምንም ነገር የለም ይታከማል ወይ?
ጥሩ። እንግዲህ ምንድን ነው የሰው አይን ውስጥ ብርሃን የሚያዩ ሴሎች አሉ። እነዚህ ኮንስ ይባላሉ። ቀን ቀን ብርሃን የምናይባቸው እና እነዚህ ኮኖች ሶስት አይነት ከለር እንዲያዩ ሶስት ፎቶ ፒግመንት የሚባሉ ፕሮቲኖች አሉ እና እነዚህ ፕሮቲኖች ለማመንጨት የሚያስፈልጉትን ኮዶች የሚያስተላልፉ ጂኖች አሉ። እነዛ ጂኖች ላይ መዛባት ሲፈጠር እነዛ ፒግመንቶች ሳይፈጠሩ ይቀሩ እና ዲፌክቱ ይኖራል። ለምሳሌ ሬድ ግሪን ያልነው ላይ ወንዶች ላይ ኤክስ ክሮሞዞም የሚባል አለ። ወንዶች ላይ ኤክስ ዋይ ነው፣ ሴቶች ላይ ኤክስ ኤክስ ነው። ስለዚህ እነዛ ኤክስ ክሮሞዞም ሪሌትድ የሆነ ችግር ስለሆነ ወንዶች ላይ ብቻ የሚከሰተው በዛ ምክንያት ነው። አሁን ከለር ቪዥን ከለር የማየትን ችግር በአሁኑ ወቅት በሕክምና የመለወጥ ሕክምና የለም። እንግዲህ ወደፊት የጂን ቴራፒ የምንለው አሁን ብዙ ሪሰርች የሚሰራበት ነው። ለከለር ቪዥን ብቻ ሳይሆን ለብዙ በሽታዎች ካንሰርን ጨምሮ ብዙ ጥረት።
መልካም። በዚያ ረገድ ተስፋ ይኖር ይሆናል እያሉ ነው። ዶክተር ትልቅ ሰው፣ ለመሆኑ አይናችን ቀለሞችን የሚለየው እንዴት ነው?
አንድ ቀለም የለየት ችግር ያለበት ሰውና የሌለበት ሰው ውስጥ እንዴት ይነጻጸራሉ?
ጥሩ። ቀለም ለማየት እንግዲህ አይናችን ውስጥ ይሄ እንደገለጽኩት ለዚህ ስራ አገልግሎት የሚሰጡ ሬቲና የምንለው ክፍል ውስጥ ኮን የሚባሉ ሶስት አይነት ኮን ሴሎች አሉ። ሶስቱ መሰረታዊ ወይም ፕራይመሪ ቀለሞች የምንላቸው ቀይ፣ አረንጓዴ እና ሰማያዊ ናቸው። ሌሎቹ ቀለሞች በሙሉ በየዙሪያችን የምናያቸው የተለያዩ ቀለሞች የእነዚህ ሶስቱ መሰረታዊ ፕራይመሪ ቀለሞች ቅልቅል የሚፈጠሩ ናቸው። ስለዚህ እነዚህ ሶስቱን ቀለሞች ማየት የሚችሉ ሴሎች አለ አይናችን ሬቲና ውስጥ። ስለዚህ አንድ ጤነኛ የሆነ ከለር ቪዥን ያለው ሰው እነዚህ ሶስቱን ከለሮች ማየት የሚችሉ ኮን ሴሎች ካሉት ከለርን ሙሉ ለሙሉ ማየት ይችላል ማለት ነው። እና ለምሳሌ አንድ ነገር ቀይ ነው የሚባለው ነጭ ላይት ሲያርፍበት ቀይ ከለር ያንጸባርቃል። አንድ እቃ ወይም አንድ ነገር አረንጓዴ ነው የሚባለው ደግሞ ነጭ ቀለም ሲያልፍበት አረንጓዴ ቀለም ይመልሳል። ሰማያዊም ደግሞ እንደዚሁ። እና አንድ ኖርማል ከለር ቪዥን ያለው ሰው እነዚህ ሶስት መሰረታዊ ሴሎች ፋንክሽን እስካረጉ ድረስ እነዚህ ሶስት ካለሮችና ከነዚህ ሶስት ካለሮች ከለቀለ የሚማይቱትን ማንኛውም አይነት ካለር በርንብ ያያል ማለት ነው። ካለር ብላይንድነስ ያለበት ሰው ግን ለምሳሌ ሬድ ግሪን ካለር ብላይንድነስ ያለበት ሰው ወይንም ቀይን በርንብ ማየት የማይችል ማለት ነው። ምን ይፈልጋል? ሁለት አይነት ነው። ለምሳሌ ካለር ብላይንድነስ ራሱ ትራንደ ዲግሪ አለው። አንደኛው አኖማሊ ይባላል። ሙሉ ለሙሉ ማየት አይችልም፣ ግን ሙሉ ለሙሉ ያንን ካለር የማየት ችሎታውን አላጣም ማለት ነው። አንዳንዶች ደግሞ ሙሉ ለሙሉ ያንን ከለር ማየት የማይችሉ በፍጹም ማለት ነው። ስለዚህ አኖ ማለት ሲሆኑት በዛ የሚሉት እነሱ ናቸው። ኖርማል ከለር ቪዥን ያላቸው ሰዎች ማየት የሚችሉትን ከለር እነሱ በብዛት ቀለሙ በጣም ኢንቴንስ ካልሆነ በስተቀር ሊያዩት አይችሉም።
አይለዩትም። ሊያዩት አይችሉም ስንል ሌላ ቀለም ተመስሎ ይታያል።
ግራጫ ነገር ይታያቸዋል። ሬድ ወይም ግሪን ከማየት ፋንታ ማለት ነው።
ክቡራትና ክቡራን አድማጮች፣ ቀለማትን የመለየት ችግር እስካሁን ባለው ሕክምና ጨርሶ እንደማይድን ነገር ግን ተስፋ የጣለበት የጂን ቴራፒ ወይም ሕክምና ጥናት እየተካሄደ መሆኑን ዶክተር ትልቅ ሰው አስረድተዋል። የተባሉትን ልዩ ሌንሶችና ሌሎች መለማመጃዎች ቀለማቱን የመለየት አቅም ማዳበር መቻላቸውም ተገልጧል። ሙያዊ ማብራሪያውን የሰጡንን ዶክተር ትልቅ ሰው ተሾመን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አሁን ደግሞ ሳምንታዊ ስፖርት ዘገባዎች እንደሚከተለው ወደ እናንተ ይደርሳሉ። ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ ሳምንታዊ የአሜሪካ ድምፅ የስፖርት ዝግጅታችን የምንጀምረው በሞሮኮ አዘጋጅነት እየተካሄደ በሚገኘው የ2024 የካፍ ሴቶች ሻምፒዮንስ ሊግ ውድድር ይሆናል። ቅዳሜ ጥቅምት 8 2017 ዓ.ም በተጀመረውና በሞሮኮ አዘጋጅነት እየተካሄደ በሚገኘው የ2024 የካፍ ሴቶች ሻምፒዮንስ ሊግ ኢትዮጵያን የወከለው የንግድ ባንክ ሴቶች ቡድን በናይጄሪያቸው ተሸንፏል። ከናይጄሪያ ኢዶ ኩዊንስ ጋር ትላንት እሁድ ምሽት የመጀመሪያ ጨዋታውን ካዛብላንካ በሚገኘው ላርቢዛውሊ ስታዲየም ያደረጉት ኢትዮጵያ ንግድ ባንኮች በ15ኛው፣ 54ኛውና 80ኛው ደቂቃ በተቆጠሩባቸው ግቦች 3-0 ተሸንፈዋል። ቀጣይ ጨዋታቸውንም ከደቡብ አፍሪካው ማሜሎዲ ሰንዳውንስ የሴቶች እግር ኳስ ክለብ ጋር በመጪው ረቡዕ የሚያደርጉ መሆኑን ከወጣው መርሃ ግብር ማወቅ ተችሏል። ለሁለት ሳምንት ያህል በሚቆዩ በዚህ ውድድር 8 ክለቦች እየተሳተፉበት እንደሚገኝም ከአፍሪካ የእግር ኳስ ፌዴሬሽን ካፍ ድረገጽ ያገኘነው መረጃ ያሳያል። ቅዳሜና እሁድ በተካሄዱ 11ኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታዎች ሊቨርፑል መሪነቱ ሲያጠናክር፣ ማንቸስተር ሲቲ ሽንፈት አስተናግዷል። በተጠባቂው የለንደን ደርቢም የቼልሲና አርሰናል ጨዋታ በአቻ ውጤት ተጠናቋል። ቅዳሜ በተካሄዱ ውድድሮች በሊጉ አንዱ ተፎካካሪ መሆን የቻለውን አስቶን ቪላን በሜዳው ያስተናገደው ሊቨርፑል 2-0 ማሸነፍ የሊግ መሪነቱን አስጠብቋል። ዳርዊን ኑኔዝ በ20ኛው ደቂቃ የመጀመሪያውን ግብ ሲያስቆጥር፣ ሞሐመድ ሳላ በ84ኛው ደቂቃ ሁለተኛውን ግብ አስቆጥሮ ሊቨርፑልን አሸናፊ አድርጓል። ከሜዳው ውጭ ብራይተን አልቢዮን የገጠመው የአምናው ሻምፒዮን ማንቸስተር ሲቲ ደግሞ 2-1 ተሸንፏል። ማንቸስተር ሲቲ በ23ኛው ደቂቃ ሃላንድ ባስቆጠረው ግብ እስከ 78ኛው ደቂቃ ድረስ 1-0 መምራት ችሎ የነበረ ቢሆንም ብራይተኖች በሁለተኛው አጋማሽ ተጠናክረው መጥተው ፔድሮ በ78ኛው ደቂቃ ባስቆጠራት ጎል አቻ መሆን ችለዋል። በ83ኛው ደቂቃ ደግሞ ኦርሌ ሁለተኛውን ግብ በማስቆጠር ብራይተኖች ሲቲን በሜዳቸው 2-1 ማሸነፍ ችለዋል። እሁድ በተካሄደ ጨዋታ አሰልጣኙን ኤሪክ ቴናግን ያሰናበተው ማንቸስተር ዩናይትድ በቀድሞ ተጫዋቹ ሩድ ቫን ኒስትልሮይ ጊዜያዊ አሰልጣኝነት እየተመራ በኦልትራፎርድ ሌስተር ሲቲን አስተናግዶ 3-0 አሸንፏል። ጎሎቹንም ብሩኖ ፈርናንዴዝ እና ጋርናቾ ሲያስቆጥሩ፣ ቀሪዋን አንድ ጎል ደግሞ የሌስተሩ ተከላካይ ክሪስቲንሰን በራሱ ጎል አስቆጥሯል። በጊዜያዊ አሰልጣኝነት ማንቸስተርን የመራው ቫን ኒስትልሮይ ካደረጋቸው አራት ግጥሚያዎች ሶስቱን ሲያሸንፍ በአንዱ አቻ ወጥቷል። ማንቸስተር አዲስ የቀጠረው የፖርቹጋሉ ስፖርቲንግ ሊዝበን አሰልጣኝ የነበረው ሮበን አሞሪም ዛሬ ስራውን ይረከባል ተብሎ ይጠበቃል። ሌላው ተጠባቂ በነበረው የለንደን ደርቢ አርሰናልና ቼልሲ አንድ እኩል ተለያይተዋል። የአርሰናልን ግብ ማርቲኔሊ ከመረብ ሲያሳረፍ፣ የቼልሲን ያቻነት ጎል ደግሞ ኔቶ አስቆጥሯል። በሌላ በኩል ቶተናም ሆትስፐር በኢፕስዊች ታውን 2-1 እንዲሁም ኖቲንጋም ፎረስት በኒውካስትል ዩናይትድ 3-1 ተሸንፈዋል። ሊቨርፑል በ11 ጨዋታዎች 28 ነጥብ ሰብስቦ የሊጉ መሪ ሲሆን የአምናው ሻምፒዮን ማንቸስተር ሲቲ በተመሳሳይ በ11 ጨዋታ 23 ነጥብ ይዞ በሁለተኛነት ይከተላል። ቼልሲና አርሰናል በኩል 19 ነጥብ በጎል ተበላልጠው ሶስተኛና አራተኛ ደረጃ ላይ ይገኛሉ። በስፔን ላሊጋ ሪያል ማድሪድ ወደ አሸናፊነቱ ተመልሷል። በስፔን ላሊጋ 12ኛ ሳምንት የጨዋታ መርሃ ግብር ኦሳሱናን ያስተናገደው ማድሪድ 4-0 አሸንፏል። በ2024 የባላንዶር ሽልማት ሁለተኛ ደረጃ በመያዝ ያጠናቀቀው ቪኔስ ጁኒየር ለማድሪድ 3 ግቦች በማስቆጠር ሃትሪክ ሲሰራ ቤሊንግሃም አራተኛው ግብ አስቆጥሯል። በሌላ በኩል የላሊጋው መሪ ባርሴሎና ያልተጠበቀ ሽንፈት አስተናግዷል። ከሪያል ሶሲዳድ ጋር የተጫወተው ባርሴሎና 1-0 ነው የተሸነፈው። አድማጮቻችንና ተመልካቾቻችን፣ የሰኞ ምሽት የአሜሪካ ድምፅ ዝግጅታችን ይመስል ነበር። ሳስተናግዳችሁ ያመሸሁት አስማማየ ነው ነበርኩኝ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት እንላችሁ። Thank you.